ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 15 ቀን 2012 ዓመተ ምህረት ነው። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 15 ቀን 112 ቀን አልፏቸዋል። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ዜናችንን በዜና እንጀምራለን። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር አባል የነበሩት ጓድ ተገኘ ሞገስን ከዚህ ዓለም በህይወት ማለፍ አስመልክቶ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠውን መግለጫ እናሰማለን። ከዚያም ጓድ ተገኘ ሞገስ ለፍኖተ ዲሞክራሲ ለከዋቸው ከነበሩ ሀተታዎች አንዱን እናሰማለን። በመጨረሻም በተከታታይ ስናሰማው የቆየነውን አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ ሶስተኛ ክፍል እናሰማለን። በዚህም ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በኢትዮጵያ አንድ ተጨማሪ በኮሮና ቫይረስ የተያዘ ሰው መገኘቱን የህብረተሰብ ጤና ኢንስቲትዩት ያስታወቀ ሲሆን ግለሰቡ ከዱባይ ወደ አገር ውስጥ የገባ የ34 ዓመት ኢትዮጵያዊ መሆኑ ተገልጿል። እስካሁን በኮሮና ቫይረስ ተይዘዋል ከተባሉ 12 ሰዎች መካከል 4ቱ ከዱባይ የመጡ ናቸው። በኮሮና ቫይረስ የተያዙ ሰዎች ቁጥር 12 ደርሷል ይባል እንጂ አሁንም ምርመራ የሚካሄደው በአውሮፕላን ጣቢያ አካባቢ ብቻ በመሆኑ በአገር ውስጥ በሽታው ምን ያህል የተስፋፋ መሆኑ ለማወቅ አያስችልም ተብሏል። በአገር ውስጥ ምን ያህል ተስፋፍቷል የሚለውን በመጠኑም ቢሆን ለማወቅ ሰፊ ምርመራ መካሄድ ያለበት ሲሆን የምርመራ ተግባራዊ ቢሆን በርካታ የያዛቸው ሰዎች ሊገኙ እንደሚችሉ ይነገራል። ከዚህ ጋር ተያይዞ ኮሮና ቫይረስ የሚያስከትለውን ጉዳት ለመቀነስ የመንግስት ሰራተኞች በከፊል ከመጋቢት 16 ጀምሮ ከቤታቸው ስራቸውን እንዲያከናውኑ ሚኒስትሮች ምክር ቤት ወስኗል። ከቤታቸው ነው የሚሰሩ ሰራተኞች በእያንዳንዱ ሚኒስቴር መስሪያ ቤት አማካኝነት በሚወጣ ደንብ የሚለዩ ሲሆን ሚኒስቴር መስሪያ ቤቶች ለሰራተኞቻቸው ማን ከቤት ሆኖ እንደሚሰራ ያስታውቃሉ ተብሏል። በሌላ በኩል ቫይረሱ የሌሎች አገሮችን ኢኮኖሚ እያዳከመ እንዳለው ሁሉ በአገሪቱም ኢኮኖሚ ላይ ከባድ ተጽዕኖ እያስከተለ መሆኑን አዋቂዎች ይናገራሉ። በህጋዊ መንገድ ከፍተኛ የውጭ ምንዛሪ የምታገኝበት ሬሚታንስ እንደቀነሰ፣ የገቢና የውጭ ንግድ መዳከም እንደጀመረም ብዙዎች ይናገራሉ። ባለፈው ሳምንት የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ይፋ ባደረገው ጥናት የኢትዮጵያ አየር መንገድ በቫይረሱ ተጽዕኖ ምክንያት 260 ሚሊዮን ዶላር ሊያጣ እንደሚችል አስታውቋል። አሁን ያጋጠመ ያለውን ጉዳት ለመቀነስ ለአየር መንገዱ አገልግሎት አቅራቢዎች የዋጋ ቅነሳና ማሻሻያ እንዲያደርጉ ጠይቋል። በዓለም አቀፍ ደረጃ እስካሁን በበሽታው የተያዙ ሰዎች ቁጥር 400 ሺህ የተጠጋ ሲሆን የሞቱት ሰዎች ቁጥር ከ17 ሺህ በላይ ሆኗል። የቢጫ ወባ ወረርሽኝ በደቡብ በጉራጌ ዞን መከሰቱን የዞኑ ጤና መምሪያ አስታውቋል። በዚሁ ዞን በወረርሽኙ ከ40 በላይ ዜጎች የተያዙ ሲሆን ከነዚህ መካከል 3ቱ ህይወታቸው ያለፈ መሆኑ ተገልጿል። በዘመቻ ክትባት ለመስጠት ዝግጅት እየተደረገ ነው ተብሏል። የጎንደር ከተማ አስተዳደር የጸጥታ ምክር ቤት ሰኞ መጋቢት 14 ባወጣው ሰፊ መግለጫ በጎንደር ከተማ ውስጥ ያለው ፋኖ ወንጀለኛ ነው ካለ በኋላ እስከ መጋቢት 20 እጁን ላገዛዙ እንዲሰጥ ጠይቋል። መግለጫው በፋኖ ላይ ሰፋ ያለና ጠንከር ያለ ክስ ያቀረበ ሲሆን አገዛዙ ፋኖ ይፈጽማቸዋል ካላቸው የፈጠራ ክሶች መካከል ፋኖ ታጥቆና ተደራጅቶ በከተማው ይንቀሳቀሳል፣ ያለምንም ከልካይ ከከተማ ይወጣል ይገባል፣ ሰው ያግታል፣ ግድያ ይፈጽማል፣ የሰው ቤት ነጥቆ ካምፕ ያደርጋል፣ ከባለ ሀብት በግዴታ ገንዘብ ይሰበስባል፣ የከተማ መሬት ታጥቆ አጥር በመያዝ ቤት ይሰራል፣ በፖሊሶች እጅ ያለ ተጠርጣሪ ወንጀለኛ ከእስር ቤት ጥሶ ያስፈታል፣ አስከሬን አጅቦ በመምጣት ጎንደርን በተኩስ ይንጣል፣ ታዋቂ ግለሰቦችን በቡድን ተደራጅቶ በመሳሪያ ጭምር ታጥቆ ያጅባል፣ ታጥቆና ተደራጅቶ የመንግስት ተቋማትን የፓርቲ ቢሮዎችን ይከባል፣ ያስፈራራል፣ አመራር ለመግደል ይሞክራል የሚሉ ይገኙባቸዋል። አገዛዙ የፋኖን እንቅስቃሴ ለማዳከምና ከጥቅም ውጭ በማድረግ ካቀደ ረጅም ጊዜው ሲሆን ጥሩና መጥፎ ፋኖ የሚሉ ቅጽሎችን በመስጠትና በወያኔና በደርግ ጊዜ የነበሩትን የስም ማጥፋትና የሐሰት ውንጀላዎች በመጠቀም ፋኖ የሚለውን አደረጃጀት ጨርሶ ለማጥፋት ከፍተኛ እንቅስቃሴ እያደረገ ነው የሚሉ በርካቶች ናቸው። ሞዛምቢክ ከማላዊና ከዚምባብዌ በመታዋሰልበት ቴቴ በሚባለው ክፍለ ሀገር 64 ኢትዮጵያውያን ባንድ ኮንቴነር ውስጥ ታፍነው እንደሞቱ አጃንስ ፍራንስ ፕሬስ የተባለው የዜና ተቋም ዘግቧል። በእቃ ማጓጓዣ ኮንቴነር ውስጥ የነበሩ ሰዎች ቁጥር ከ70 በላይ የነበረ ሲሆን 14 ኢትዮጵያውያን በሕይወት ተርፈው ተገኝተዋል። ኢትዮጵያውያኑን የጫነው የእቃ ማጓጓዣ ኮንቴነር የሚስበው ተሽከርካሪ የመጣው ከማላዊ ሲሆን ቴቴ በሚገኘው የሙሳ ካድልድይ የመፈተሻ ጣቢያ ላይ ቆሞ በኮንቴነር ውስጥ የነበሩ 64 ኢትዮጵያውያን በትንፋሽ እጥረት ሞተው የተገኙ መሆናቸው ታውቋል። አድማጮቻችን፣ በዛሬ ያለን ዜና በዚሁ ይጠናቀቃል። የጓድ ተገኘ ሞገስን ህልፈተ ህይወት አስመልክቶ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ መጋቢት 15 ቀን 2012 ዓመተ ምህረት። የኢህአፓ ከፍተኛ አመራር አባል የሆነው ጓድ ተገኘ ሞገስ በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ጓድ ተገኘ ሞገስ በረጅም ዘመን የትግል ታሪኩ በአባልነት ሆነ የድርጅቱ ከፍተኛ አመራር አባል በመሆን በአመራር ሰጭነት ያበረከተው አስተዋጽኦ ከፍተኛ ሲሆን ለሀገሪቱ ሉዓላዊነትና ለህዝብ አንድነት እስካሁን ድረስ ያለውን ህይወቱን ሰጥቶ አልፏል። በፓርቲው ውስጥ ለረጅም ዘመናት የአመራር አባል ሆኖ ከማገልገሉ በተጨማሪ ከብዙ ጥረትና ውጣ ውረድ በኋላ ፓርቲው ከሌሎች ድርጅቶች ጋር በመሆን በፈጠረው የህብረት ድርጅቶች ፓርቲውን ወክሎ ተሳትፏል። ከፓርቲው በኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ማመራር አባልነትና በሸንጎ አባልነት ኢህአፓን በመወከል የተንቀሳቀሰ ሲሆን በኢትዮጵያ ዴሞክራሲያዊ ኃይሎች ህብረት የምስረታ ጉባኤ ላይ ድርጅቱን ወክሎ ተገኝቷል። በኢትዮጵያ መምህራን ማህበር የትግል ታሪክ ውስጥ የጓድ ተገኘ ሞገስ ሚና ላቅ ያለ እንደነበር በወቅቱ የነበሩት ይመሰክሩለታል። በ1966 ዓ.ም ተመረተ በተከሰተው ህዝባዊ እንቅስቃሴ ወቅት የኢትዮጵያ መምህራን ማህበር አመራር ውስጥ በመሆን ከፍተኛ ተሳትፎ ያደረገ ሲሆን በምክር ቤት አባልነትም አገልግሏል። ትምህርት ለህዝብ ልጆች በእኩልነት እና በጥራት እንዲሰጥ ብዙ ትግል ያደረገና አርአያ የሆነ ጓዳችን ነው። በ1967 ዓመተ ምህረት በጅማ የተካሄደው የኢትዮጵያ መምህራን ጠቅላላ ጉባኤ የሥርዓተ ትምህርት ኮሚቴንና የትምህርት ዝግጅቱን የሚቃወም ኢዚያዊ ህዝባዊ መንግስት እንዲቋቋም ዲሞክራሲያዊ መብቶች እንዲከበሩ የሚጠይቁ ጥያቄዎችን ሲያጸድቅና ጥያቄዎቹ የማይመለሱ ከሆነ የሥራ ማቆም አድማ እንዲደረግ ሲወሰን ጓድ ተገኝ አብሮ የነበረ ጽኑ ታጋይ ነበር። ደርግ አቋቁሞት በነበረው ብሔራዊ ሸንጎ ውስጥ መምህራንን በመወከል ከነ አቶ አዲስ አለማየሁና ሌሎችም ጋር ሆኖ የተሳተፈና በወቅቱም ለህዝብ የቆመ ከመሆኑ ባሻገር ደርግ ተቀናቃኝ በማድረግ ሊያጠፋቸው ከመከሩት የህዝብ ልጆች አንዱ ነበር። በ1969 ዓ.ም ተመረጠ። ከደርግ የጸጥታ ኃይሎች በማምለጥ በመጀመሪያ ወደ ሱዳን ከዚያም ወደ ግብጽ በመሄድ በኢሃፓ መዋቅር ውስጥ በመንቀሳቀስ ትግሉን አጠናክሯል። መንፈሰ ጠንካራውና ለችግርና ለውጣ ውረድ የማይበገረው ጓድ ተገኝ ምንም እንኳን ህይወቱን በሙሉ የከፈለበት የኢትዮጵያ ህዝብ ትግል ከዳር ሳይደርስ በድንገት ህይወቱ ቢያልፍም የህዝብና የወገን ስቃይና መከራ በሚሰማው ወጣት ትውልድ ዘንድ ሕያው ሆኖ እንደሚኖር ጥርጥር ሊኖር አይችልም። በትግላችን ሂደት ባጋጠሙን ችግሮች ጊዜ ሁሉ ጓድ ተገኝ ጸንቶ ለድርጅቱ መርህ አቋምና ህልውና በመቆም መናጢዎች ያላቸውን ሁሉ በቁርጠኝነት ታግሏል። ለጓዶችም ህብረትና አንድነት ቀና አስተዋጽኦን ለማድረግ ሳይታክት የታገለ ነው። ወያኔን እንደታገለው ሁሉ የዘንድሮዎቹንም ዘረኞች ቆርጦ በመታገል ላይ ያለ በሞት የተለየን ጓድ ተገኘ በአሁን ወቅት በጎናችን ባለመኖሩ የደረሰብን ጉዳት ቀላል ባይሆንም ትግላችንን በመቀጠል እንዘክረዋለን እናከብረዋለን። ክብሩን ጠብቆ ለኢትዮጵያ መከራ ተቀብሎ ችሎ ያለፈ ጓዳችን ነውና መቼም አንረሳውም። ድል ለኢትዮጵያ ህዝብ ትግል በትግል መሞት ህይወት ዳግም ትንሳኤ ልደት።
ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበትን ስሙን ተነቋቁሮ ይናገራል ጮሆ አደም አጥምም ድምጻለው ነጎርጓኖ ድምጹም ይፋጃል አጥንቱ ህዝባዊ ነውና ስረ መሰረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋግሩበት ስሙን ከፊት አድርገው ባጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮሃል ሰሚ ጆሮ ካለው አጥምም ይናገራል። እንዲህ ብሎ ይላል መማር መማር እንዲህ ነው ወይ ደግሞስ መመራመር ታሪክ ማበላሸት ሀቅን ማልበሳት ዶከተርኩ ማለቱ ምን ይሉታል ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ አጽምም ይናገራል አዎ ይናገራል እጅና እግራችንን በሰናስል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨውነት ንሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍታ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሠረታዊን መብት ነው እኮ ጠይቀን ይህንን ጥያቄን ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው የአንድነትን ምቺ የከደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው እንዴት አይነት ቁዘ ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ በኒያ ማዳነ ውልጫፎ ብርቱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙኖዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ የአፓ ምረታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተን ብያለ አልኩት አፈሩ አልከበደ ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትሞትም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወዱን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ሰውኛ ድም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጽምም ሲነጋገሩበት ስሙን ተነቋቁረው ይናገራል። አጽምም ድምጻለው። አዎ አጽምም ይናገራል። አጽምም ይናገራል። ስጋውን ተላብሶ ወርዷል። በስሙ ሲቀለድ ታሪኩን ሲጠብቅ ይናገራል።
አደጋ መጣብን የድረሱልን ኡኡታ። በአገራችን ዛሬ ላይ 5 አመታት ተንሰራፍቶ የቆየው የግፍ አገዛዝ ጽዋ ሞልቶ የገነፈለ በመሄድ ላይ ይገኛል። ሞልቶ ሲገነፍል ህዝብ ችግሩ በስቶ ከአመጽ የተሻለ ምን ፈውስ ተገኝቶ የሚል ጥሪ በመላው የሀገሪቱ ክፍል እየተሰማ በመሄድ ላይ ነው። ይህንን ሀገራዊ ጥሪ ሰምቶ ሁሉም ዜጋ የአንድነት የአጋርነት መልስ ሰጥቷል። የአብሮነት ማረጋገጫ አስተላልፏል። በዘር በቋንቋ በሃይማኖት በአካባቢና በድሎች ወያኔ ሰራሽ ክፍሎች ሳይበገር ሁሉንም ድመት ማጣቸውን እያጠፋ በመሄድ ላይ ነው። ከኢትዮጵያ ማጽን የፈለቀው ደማችን አንድ ነው ብሎ የከፋፋይ ሰንሰለቶችን እየበጣጠሰ ለመጓዝ ቆርጦ ተነስተዋል። በአንድነት በህብረት በዜግነት በወንድማማችነት በትማማችነት ለዚህ ምስክሩ የዘረኝነትን ከርስ አንጀት ጉበቱን እየዘረገፈ በዜጎች አንድነት ላይ ያተኮረ ህዝባዊ አመጹን እያስመዘገበ ለመሄድ ቆርጦ መነሳቱ ነው። የወያኔ ዘረኛ ፖሊሲ እየተናጋ በመሄድ ላይ ይገኛል። የወያኔ ጎራ ታምሷል፣ ተርበድብዷል። በቅርቡ በጎንደር የተከታተለው ህዝባዊ አመጽ ዛሬ ሁሉንም የሀገሪቱን ክፍሎች እንደ እሳተ ጎሞራ እያቃጠለው ነው። ይህ አመጽ ሲሸበር ገዳይ እያለ ሲያገዛ፣ ወያኔዎቹ ደግሞ በበኩላቸው የድረሱልን ኡኡታ ተማጽኖ ለጌቶቻቸው በማሰማት ላይ ይገኛሉ። በዚህ ሳምንት የውያኔ ጦር አበጋዝ የሆነው ሳሞራ የኑስና በመሰሪነቱ ለዝብ ሰይጣን ባዩና በነፍሰ ገዳይነቱ የሚታወቀው አባይ ጻዬ ወደ አሜሪካ ዘልቀው አለቆቻቸውን እባካቸውን ድረሱልን ብለው እንደተጎነበሱ ውስጥ አዋቂዎች ተናግረዋል። ጀንበሯ ስትጠልቅ ቀኗ ስትጨልም መሬቷ ስትከዳ እንኳን የፈረንጅ ወዳጅ ቀርቶ አብሮ አደግ ጓደኛ የልብ ወዳጅና ዘመድ የህዝብን ድል ሊያቆመው አይችልም። አብሮ የበላ አብሮ የጠጣ ሁሉ ሳይቀር ፊቱን አዝሮ ይሸመጥጣል። አይጣል ነው ዓለም ፊቷን ስታዞር። በዚህ ምክንያት ወያኔን ባዕዳን አለቆቹ ከኢትዮጵያ ህዝብ አመጽ ሊያድኑት ከቶርም አይችሉም በጭራሽ። የዓለም ዲፕሎማሲና የያገሮች ፖለቲካ በፍጠኝ አንካ ጥቅሜን አትንካ በአበላ ለውታበላኛለህ በልከክልህ እከክልኝ ላይ የተመሰረተ እንደመሆኑ የህዝቡን አመጽ ሊጋተርለት የሚችል ቁርጠኛና ዘላቂ ወዳጅ ማግኘት አስቸጋሪ ይሆናል። ጥቅሙን ሊያስጠብቅለት የሚችል አቅም አለመኖሩን ከተገነዘበ ያገለገለውን አሽከርከርቶ ለሚመጣው አዲስ አገልጋይ እንደሚያዘነብል የቅርብ ሁኔታዎች ያስገነዝባሉ። ይህ ማለት ግን እስካሁን አሳድ ድረስ ለምዕራባውያኑ በኢትዮጵያ የቅርብ ጊዜ ታሪክ ወያኔን የመሰለ ታማኝ አገልጋይ አግኝተው አያውቁም ማለት ይቻላል። ለዚህም በቂ ምክንያት አለ። ወያኔ ከኢትዮጵያዊው ትግራይ ህዝብ ማህፀን ተወልጃለሁ ይበል እንጂ ማንኛውም መስፈርት ቢሰፈር ኢትዮጵያዊ መሆኑ አይመሰከርለትም። ያማ ባይሆን ኖሮ ሀገር አያስገነጥልም፣ ሀገሪቱንም የባህር በር የሌላት አያደርጋትም ነበር። የሀገር ሀብት ንብረት ለባዕዳን አሳልፎ አይሰጥም። ዜጎቿን በዘር በሃይማኖት አይከፋፍልም። የሀገርን ዳር ድንበር ለሱዳን አሳልፎ አይሰጥም ነበር። ያ ሁሉ ግን ሆኗል። ኢትዮጵያዊ መንግስት ቢሆን በምንም ሁኔታ የሀገሩን ብሔራዊ ስትራቴጂያዊ ጥቅም አሳልፎ አይሰጥም። ክንዴን ሳልንተራስ ብሎ ይዋደቃል እንጂ በዚህ ምክንያት በእውነተኛ ባሪውና ተግባሩ ኢትዮጵያን የሚወክል የሚመስል ተቋምም የሚያስጠብቅ መንግስት ባለመኖሩ ዛሬ ሀገሪቱ የባዳን መፈንጫ መጫወቻ ሆና ቀርታለች። ከዚህ ሀቅ በመነሳት ህዝቡማ ምን አርጎ አመጽ ነው ሊጋባ ትግል የድል አርማ ዘረኛውን ሁሉ ገደል የሚያስገባ ያን ባገነን ስልጣን የሚያወርድ ከማማ የሚባል ጩኸት በየትኛውም ኢትዮጵያ ክፍላት ሀገር እየተዘመረ ይገኛል። ሀገሪቱ በነውጥ ማዕበል እየተናጠች በመሄድ ላይ ስትገኝ ዘረኞች እና ከፋፋዮች ደግሞ የኢትዮጵያ ምድር እንደ ቋያ እሳት እያቃጠላቸው ትገኛለች። የድፍድፍ ድንፋታ ውሃ እስኪገባበት ድረስ ነው እንደሚባለው ይትባል ይህ ዘረኛ አገዛዝ ጊዜያዊ ድንፋታን ማሰማት ይሞክራል። የአልሞት ባይ ተጋዳይ መፍጨርጨሩንም ይቀጥልበታል። አልሞት ኩም ብሎ ሊዋሽ ይችላል። ህዝባዊ ማዕበል ጨርሶ እስኪያጥለቀልቀው ድረስ እየተፈራገጠ ብዙ ጥፋት ያደርሳል። እየገደልኩ ሞታለሁ እያጠፋው ጠፋለሁ ብሎ ሊያስብ ይችል ይሆናል። እየወደቁ መፈራገጥን እንጂ እየተንፈራገጡ መላላጥና ብሎም ተንኮታክቶ መጥፋቱ ለጊዜው አይታየውም። በቅርቡ እንቅጩን ቁጭ ያደረጉ ሐሳቦች ቀርበዋል የሚሉትም አንደኛ ወያኔ ባስቸኳይ ከስልጣኑ መወገድ አለበት፣ ሁለተኛ የሽግግር መንግስት መቋቋም አለበት የሚል ነው። የሐሳብ በአብዛኛው የፖለቲካ ማህበረሰብ ዘንድ ታምኖበት ተቀባይነት ሊኖረው የሚችል ነው። መላው የትግራይ ህዝብ ጥሪውን ተቀብሎ እርሱ መተባበር ይኖርበታል። በርግጥም የሐሳብ ባስቸኳይ በተግባር ከተተረጎመ ሁለት ጥፋቶችን ያስወግድ ይችላል። አንድ ሀገሪቱ ከመታመራበት አስፈሪ የጥፋት አቅጣጫ ሊያድናት ይችላል። ሁለት ወያኔና ጥቂት ሐላፊነት የጎደላቸው ክፍሎች በሀገሪቱ ውስጥ የእርስ በርስ ግጭት እንዲፋፋም የሚሽቱን ምርጫ ያመክናል ያከሽፈዋል። ሶስት እነርሱ ራሳቸውን ወያኔዎችና ተባባሪዎቻቸው ቢሆን አጥፍቶ ከመጥፋት ያድናቸዋል። አራት የሀገራችን ወቅታዊ ሁኔታ በሰላማዊ መንገድ በኩል በእርቅ ሽግግር ሂደት ሊጠናቀቅ ከቻለ የኢትዮጵያን ህዝብ ታላቅነትና የፖለቲካ ብስለት ከፍተኛ ደረጃ እንደደረሰ ይመሰክራል። የፖለቲካን ችግር በእርቅና ሰላም አስተናግዶ በሽግግር ሂደት እንደሚፈታ ከደቡብ አፍሪካ መገንዘብ ከተቻለ በእኛም ሀገር የማይፈጸምበት አንዳችም ምክንያት አይኖርም ብለን እናምናለን። በበኩላችን ወያኔ ካልተገደደ ካልተጨነቀና የሚይዘው የሚጨብጠው ካልቸገረው በስተቀር በሰላም ለውይይትና ለድርድር ወደ ጠረጴዛ ይቀርባል ብለን አናምንም። በትቢትና በድንቁርና በተጀበለ ስነ አእምሮ ውስጥ ስለሚኖር ባህሪው አይፈቅድለትም። ወያኔ ጦር መሳሪያው፣ ወታደሩ፣ ጸጥታው፣ መገናኛ ብዙሃኑ፣ የሀገሪቱ ኢኮኖሚ አውታሮችና የውጭ ድጋፍ ሁሉ በጄ ነው ሁሉ በደጄ ነው ብሎ ራሱን የሚያታለል ጉጅሌ ነው። የልብ ልብ ተሰምቶታል። አጥፍቶ መጥፋትን እንጂ የህዝብን ጥያቄ ሊያስተናግድ አይችልም። በመጨረሻ ራሱን አጥፍቶ መሄዱ አይቀርም። ይህ እንዳይመጣ ነው ዛሬ የወያኔ ወዳጅ ዘመዱ ሁሉ ርብርቦሽ ያዘው። ወያኔ ግን ወይፍን ከች ብሎ ደርቋል። የወገኖቹን ምክር መስማት ስላልቻለ መከራ ይመክረዋል። ይህ ደግሞ ሩቅ አይሆንም። ምዕራባውያኑ ቢከፍቱት ተልባ ለሆነው ለወያኔ ቀርቶ ለኢራኑ ሻህ፣ ለሩማንያው ቻውቼስኮ፣ ለግብፁ ሙባረክ አልሆኑም። የጥቅም ጉዳይ ነውና ስትራቴጂያዊ ጥቅማችንን ከምናገኝበት ከአዲስ መጪው ጋር እንወግን እንስማማ ማለታቸው የማይቀር ነው። ይህ ደግሞ በታሪክ ተደጋግሞ ታይቷል። ወያኔ አሁን ሰማይ ምድሩ ተደፍቶበታል። የዘረኝነት መጋኛ ሁሉ ቀስፎ ይዞታል። ያም ሆኖ ግን አንድ ሐሙስ ብቻ ቀርቶታልና ተብሮ መዘናጋት አይገባም። መርዘኛ እባብ ራሱን ካልተመታ መፈራገጡ ስለማይቀር እንዳያንሰራራ የህልውና ማስወገጃ መድኃኒት ሊሰጠው ይገባል። ለዚህ መድኃኒቱ ህዝባዊ አመጽ በያቅጣጫ ተጠናክሮ መቀጠል ነው። ትግሉ በሁለንተናዊ ገጽታና ሂደት ታጅቦ መካሄድ ይኖርበታል። ያልተቆራረጠ ያልተሸራረፈ በሙሉ ግባቱና ግለቱ ኃይሉና ቱማታው መራመድ ይኖርበታል። ኢትዮጵያና ህዝቧ ዛሬ ያተኮሩት በማንነት ጥያቄ ሳይሆን በህልውናቸው ላይ ነው። ያመጹ መነሻ መዳረሻ የሀገርና ህዝብ የመኖር ያለመኖር ጥያቄ ነው። ጥያቄው በማሻማ ቋን መመለስ አለበት ሁሉም ዜጋ በዘር በቋንቋ በሃይማኖት መስመር ሳይፈረጅ ባንድ ላይ ቆሞ ሆ ብሎ በመነሳት ህልውናውን ማትረፍ ይኖርበታል የን ህዝባዊ አመጣጣቸውን ያስቀየረ ጭፍጨፋውን በሰፋትና በጭካኔ ለማስከድ ወያኔ እቅድ ማውጣቱን መረጃዎች ያመለክታሉ ቅድሚያና ትኩረት የሰጠው ለጎንደሩ አመጽ እንደሆነ የሚያደርጋቸው ቅድመ ዝግጅቶች ያረጋግጣሉ የጎንደሩ አመጽ እንደ ፋና ወጊ ተቆጥሮ በመላው ኢትዮጵያ የተቀጣጠለውን ሀገር አቀፍ አመጽ ለማዳፈን የመጀመሪያው እርምጃ ጎንደርን በወታደር ህግ ስር ማድረግ እንደሆነ በሰፊው እየተወራ ይገኛል በቅርቡ አንድ የወያኔ የበላሹም በማህበራዊ መገናኛ ላይ ለወዳጆቹ የገለጸው ወደዚህ የሚያመራ ነው የቅድ በተግባር የሚውል ከሆነ ከፍተኛ ቁጥር ያለው የወያኔ የጸጥታ ኃይል በጎንደር ክፍለ ሀገር ቤት ለቤት መንደር ለመንደር በመሰማራት መሳሪያና ንብረት የሚዘርፍ ሲሆን ዜጎችን ማንገላታት ማሰር መደብደብ ማሳደድ ሴቶችን መድፈር እንደሚከተል መገመት አያወቅም በጎንደር ህዝብ ላይ የተቃጣውን የወያኔን ጥፋት አደጋ ሁልጊዜም እንዲያከሽፈው ጥሪው በያለበት ሊተላለፍ ይገባል ተቃውሞና ውግዘቱ በመላው የኢትዮጵያ ህዝብ መደረግ ይኖርበታል ወያኔ አሁን ወጥሮ ከያዘው ህዝባዊ አመጽ ለመዳን ሲል ሀገር አቀፉን እንቅፍቃሴ አንድ ባንድ እየነጣጠለ ማክሸፍ አለብኝ ብሎ ተነስተዋል ለዚህ የመጀመሪያ ኢላማ ጎንደር ነው ቢባልም ያከታተለ በሁሉም ክፍለ ሀገር የተከታተለውን ህዝባዊ አመጽ ለማጥፋት ይሞክራል በዚያም ተባለ በዚህ አመጽን ሊቆጣጠረው ግን አይችልም ለምራባውያኑ የሚያቀርበው የድረሱልኝ ልመና ሆነ ተማጽኖ ከመላው ኢትዮጵያ ህዝብ ድምጽ አድ ነው ሁሉም ተባብሮ የጀመረውን አመጽ በሰፋት እያጠናከረ በመላው ዓለም ጸንቶ እንዲቆም ጥሪያችንን እናስተላልፋለን ኢትዮጵያ ለዘላለም ትኖራለች
አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ ክፍል 3 እናቀርባለን።
አሁን ቀደም ብለን ከገለጹት ጋር እንግዳያይዤ ያው መቼም ይሄ ትግል በመግለጫ ብቻ የሚገፋ አይደለም በቦታው ከዝጎን ከዝማከል ተገይቶ ትግሉን ማቀጣጠል ይጠይቃልና ህዝቡ መስዋዕትነት ይከፍላል ባለፉት 2 3 4 አመታት ውስጥ የበለጠ መስዋዕቱን የሚከፍል ወገን አለ ማራው ይሄንን በተደጋጋሚ ግንባሩን ሰጥቶ ያለቀ ነው በብዙ ጽዋ እየቀመሰ ነው ማለት ክፉ ጽዋዎች እየደረሰበት ነውና ዋናው ምንድነው ህዝብ መካከል ተገይቶ ይሄንን ትግል ለመምራት መቻሉ ነውና ባለፈው ሳምንት ነጋገር በጉምዝ አካባቢ ላነሳው ጥያቄ ምዘም አካባቢ ሰዎች አሉን ብለው ነበርና አሁን እንደተናገሩት ትግሉን ለማካሄድ መስዋዕትነት ይጠይቃል። ቅድም በየቀደም የተጠቀሱት የመስዋዕትነት ወንጌልን ብለው የተጠቀሱት ጻፊ ትልቁን ነገር ተተውልን ይደዋል። ምንድነው ትግሉ አለ መስዋዕትነት ማለት ነፃነት አለ መስዋዕትነት ሊገኝ እንደማይችል ነው እንትና ያሉትና ሁሉም ተደምሮ እየተሻሸለ ያለበት ወቅት ሌላው ደግሞ አብዛኛው ህዝብ ያለቀሰና የተሰቃየው ይኖርበት አገር ውስጥ እነዚህ ፋሽስቶች እንደልባቸው የፈለጉት ያረጉ ሰው እየገደሉ ያፈኑ መኖራቸው መስፈቀዱ ራሱ ለኢትዮጵያነት ላለለም እንለው አሳፋይ ነውና ይሄ በእውነት መታሰብ ያለበት እናንተ ብቻ ሳይሆን ማንኛውም አንድ ሀገር አንድ ህዝብ አንድ ኢትዮጵያ ብሎ ለተነሳው ይሄንን አጥብቆ መምከርና ዘዴና ብላት ፈልጎ ሳይወሰድር ወደ ትግሉ መማገድ ያለበት ነው በየማም ነው እና ለሰጡን እንግዳስ ያሳመሰግናለሁ አሮቻችን ስም ሬዲዮም ዝግጅት ክፍልና ሌላው ቀደም ብለው እንዳነሱት ይሄ የውጭ ቆየው ትልድ እንግዲህ አለመገምገሙ ተመክሮ ያሳለፈው መስዋዕትነት ያደረጋቸው አስተዋጽኦዎች ለዚህ ጉዳይ ለመወያየትም ሀገራችን ፋታ ላገኘችም ብዙም በመከራ ከመከራ መከራ እየተሻገረ ነው እና እስቲ እንግዲህ አወቁት መሰለኝ የነረጋ ብሎ በስነ ስርዓት የትግል መስዋዕት ነው ሊሆን የሚችሉት እንዲበራከቱ ማድረጉ ይሄንን አላማ ይዛችሁ ለተነሳችሁት ተቀዳሚ ተግባራችሁ መስለኛል። ሌላው እንግዲህ እስቲ እንደወደ ምናልባት ለጊዜው ላይሆን ይችላል አሁን የዚህ ዶክተር አብይ አገዛዝ ከወያኔ ከተወለደ በኋላ አንዳንድ ጥሪዎች ተቀርበው ነበር። የሽግግር መንግስት አስተዳቂ ቡድን ሁሉን አቀፍ ሸንጎ ይመስረት የሚል ነገሮች በብዛት ሲደመጡ ቆይተው ነበር። እነዚህን ያስተናገደ ምንም ኃይል የለም እስካሁንም ድረስ ምንም ያው ሳቸው ማሸጋግራቸዋለሁ ብለው ያው አስገድላቸዋለሁ ማለት ይመስላል የሚፈጸሙት ስራና የተናገሩት አንድ አይደለም። እና እነዚህ ነገሮች እና ያሁን እኚህ ጠቅላይ ሚኒስትር በእውነቱ አፋቸው ብዙ ስለሚዋሹና በጣም ፓቶሎጂካል ላይ ናቸው የሚለው ተቀባይነት ያገኘን ታስተርባብ ይመስለኛል። አነጋገር ብዙ ነገሮችን አታለዋና ብዙዎችም ይሄንን ተስፋ ያደረጉ ነበሩና ያፋ በዚህ ዙሪያ ላይ አሁን ያው ወቅታዊ ጥያቄ ነው ማለት እንችላለን። ብዙ ድርጅቶች ይሄንን ጥሪ አሁን የሚያስተጋባሉ የህልውና ጥያቄ ለመውጫው መንገድ አንዱ የሽግግር መንግስት ነው አስተራቂ ቡድን ሁሉን አቀፍ ሸንጎ እንደዚህ መሳሰሉ ነገሮች አሉ። እስቲ ቀደም ብለው ከሰጡት ደሞ ወጣልነብና የሰላማዊ መንገድ ምንድነው ያለው ይሄ ነገር አሁንም የሚያስተናግድ ሁኔታ ይኖራል ብላችሁ ትገምታላችሁ?
አው እኛ ምን ነው እሺ ዋናው መፍትሄ ሊሆን የሚችለው ለኢትዮጵያው ስብስብ ችግሮች የፖለቲካ ችግሮች ሶሪ የሽግግር ሂደት ነው ብለን ነው የምናምነው። የሽግግር ሂደት በትክክል ከተካሄደና መሆን ከሆነ ብዙ ችግሮች መፍትሄ ሊያመጣ ይችላል። ይሄ ነው እንግዲህ የሽግግር የሚለው ነገር ብዙ በብዙ ሰዎች ዘንድ የተለያዩ ስሞች እየተሰጠ እንደ ተሸጋጋሪ እንደ መሸጋገሪያ አይነት ነገር እየተወሰደ ያለበት ሁኔታ ይታያል። ብዙ ነው ስማቸው በነገራችን ላይ አስተራቂ ቡድን፣ ሁሉን አቀፍ ሸንጎ፣ የሽግግር ኮሚሽን፣ የአንድነት መንግስት፣ የአደራ መንግስት ወዘተ አት ማለት ነገር ነው የሚዘረዘረው። ይሄ ግን እኛ ከምንለው የተለየ ነው። አንዳንዶቹ ምን እንደሆነም አይገልጹትም በነገራችን ላይ ትርፍም የላቸው። እንግዲህ ከሚደረገው ከሚሰጠው እንትን አንዳንዱ እንደ አንድነት መንግስት ወይ አደራ መንግስት ምናምን እየተባለ የሚባለው ልክ እዚህ ዲሞክራሲ ያው ስርዓት ለረጅም ጊዜ በሰፈኑባቸው አገሮች ውስጥ የሚከሰት ሁኔታ ነው። እሱ አንድ ስልጣን ላይ የነበረ ፓርቲ ከስልጣን ተወግዶ ሌላው ፓርቲ ሲወስድ ድረስ እንግዲህ በመሃሉ መሸጋገሪያ የሚደረግ ነው የታወቀ ነው ማለት ነው። ያ ፓርቲ በተለያየ መንገድ ስራውን ለመስራት ሳይችል ቀርቶ ሊሆን ይችላል ማለትም ከፓርላማ ድጋፍ ያጣ ይችላል ወይም በህዝቡ በኩል ድጋፍ ሊያጣ ይችላል እና ድጋፍ ስላጣ ከስልጣን ራሱን በራሱ ሊለቅ ይችላል እና እንዲህ አይነት ሁኔታ ሲፈጠር እንግዲህ ጊዜያዊ ወይም የባላደራ መንግስት ምናምን ተቋቁሞ እስከሚቀጥለው ምርጫ ድረስ ስራዎች እንዲሄዱ ያደርጋል እና እንዲህ አይነት ነገር የሚያስቡም አሉ በእኛ ሀገር ማለትም ከወያኔ ወደ ሌላው ፓርቲ ምናምን ወይም ሌላ ምርጫ እስኪደረግ ድረስ ያ ነገር ይምጣ የሚሉ የሚያስቡ አሉ ግን እሱ መፍትሄ አይደለም በእኛ በኩል ወደ ዲሞክራሲ አዊ ስርዓት ሊያመጣ ሊያስኬድ የሚችል አይደለም አንድ አምባገነን ኃይል ያሉት መዋቅሮች ያሉት ህጎች ያሉት አሰራሮች ሞች ሁሉ ተጠብቀው ወደዛ ሊያስኬዱ የሚችሉ እንቅስቃሴዎች መሰረታዊ አይደሉም ብለን እናምናለን ያለውም ስርዓት እንደዚሁ አሸጋግራለሁ ይላል አሁን እንደተባለው አብይ እንዳለው ማለት ነው ቀደም ብሎ እሱም ደግሞ ምን እንዳመጣ አሁን አይተናል የተወሰነ ጊዜ አስጨብጭቧል ወይም ተወሰኑ ድጋፎችን አስገኝቶ ሊሆን ይችላል ግን ያ ነገር ግን ለኢትዮጵያ ህዝብ መሰረታዊ መፍትሄ የሚያመጣ ሳይሆን እንደውም የበለጠ ጥላቻና መከፋፈል እንዲነግስ የበለጠ ብጥብጥ የበለጠ ግድያ የበለጠ መፈናቀል እንዲመጣ የተደረገበት ሁኔታ ስለሆነ ይህ መፍትሄ ነው ብለንም አናምንም እኛ አሰራጭ ቡድንም የሚባል አለ አሰራጭ ቡድን ራሱም እንግዲህ ያለውን አገዛዝ ላይ ያለውን ስልጣን ማነው ፓርቲ ከሌሎች ተቃዋሚዎች ጋር ለማስታረቅም አይነት ነገር ነው ብለውም እንትን የሚያራምዱ አሉ ይሄም ራሱ መፍትሄ አይሆንም ማስታረቅ በእርግጥ የሚጠላ ነገር ባይሆንም ግን የኢትዮጵያ ውስብስብ ችግሮች አንተም ተው አንቺም ተው ይታይ በማለት እንዲሁ በሽምግልና ሊፈታ የሚችል አይደለም የኢትዮጵያ ችግር ሊፈታ የሚችለው በሽግግር ሂደት ነው ስንል የሽግግር ሂደት እኛ እንግዲህ በአጠቃላይ በሀገሪቱ ውስጥ ያሉት ውስብስብ ችግሮች ለውይይትና ለምክክር ቀርበው ውይይት ምክክር ድርድር ተደርጎባቸው ስምምነት ተደርጎባቸው አንዳንዶቹም ደግሞ እንዲሁ ለህዝብም ይሁንታ ውሳኔ ህዝብ ለህዝቡ ውሳኔ ቀርበው የሚደረጉበት ሂደት ነው ይሄን ሂደት ነው እኛ የሽግግር ሂደት የምንለው በነገራችን ላይ የሽግግር ሂደት እና የሽግግር መንግስትንም ራሱንም ትንሽ ማብራሪያ መስጠት ያስፈልግ ይሆናል የሽግግር መንግስት ብለናል ከዚህ በፊት እንላለን የሽግግር መንግስት እና የሽግግር ሂደቱን በማዘበራረቅ ልክ የሽግግር መንግስት እንደው ስልጣን ለጊዜው የሚያዝበት እና የስልጣን ክፍፍል የሚደረግበት አይነት ነገር የመታየትም አለ ባለፈውም እዚህ ይሄ ጉዳይ ተነስቶ ጥያቄ በቀረበበት ጊዜ ምን ያለን እኮ አንድ 15-16 ካቢኔ እንትኖች ነው እና ለስንቱ በቂ ሊሆን ይችላል ለስንቱ የፖለቲካ ድርጅቶች እየተባለ እንግዲህ የተፈዘበት ስለነበር የጽንሰ ሀሳብ ችግር ካለ አለመረዳትም ካለ እሱንም ለማብራራት ሆን ተብሎም ከሆነ ደግሞ ለሌላውም ህዝብ ለማብራ ያስፈልጋል የሽግግር መንግስት የሽግግር ሂደት አንድ አካል ነው የሽግግር ሂደት የምንለው ለሁለት ወይም ለሶስት ወይም ለአራት ማመትም ጊዜው እንደ ሁኔታው ነው ለዛን ወቅት የተለያዩ ኃይሎች ተሰባስበው የተለያዩ የህብረተሰብ ክፍሎች የፖለቲካ ድርጅቶች ብቻም አይደሉም ሁሉም የፖለቲካ የህብረተሰብ ክፍሎች እና የህዝቡን ወኪሎችም ተሰባስበው ተወያይተው በእያንዳንዱ ጉዳይ ችግሮች ላይ ተወያይተው በድርድር በስምምነት አንድ አይነት መግባባት ሊደርሱ የሚችሉበት ሁኔታ እንዲፈጠር ነው እና ያ በዚህ በሁለት በሶስት ወይም አራት አመት ሂደት ውስጥ አገሪቷ ደግሞ እንደ ሀገር መቀጠል ስላለባት የግድ አስተዳደር ያስፈልጋታል እዛ የሽግግር አስተዳደር ማለት ነው እዛ ያ ነው እንግዲህ መንግስት የምንለው ምናልባት መንግስትና አስተዳደርንም የማይለይበት ሁኔታ ነው ያለው ግን እሱን ከሆነ እሱ ማንም ኃላፊነት ሊሰጠው የሚችሉ ዜጎች ሊያደርጉት ይችላሉ። አገሮች ታዲያ ይሆኑ ማጥኛ ይሆኑ ለረጅም ጊዜ በስነ ምግባር በምን የማይሉ ለረጅም ጊዜ ደግሞ አገሪቷን ያገለገሉ ግለሰቦች እዛ ላይ ተመድበው ለዚህ ለሽግግሩ ወቅት ሊሆኑ ይችላሉ። ምንም ችግር የለውም። እሱ በስምምነት የሚደረግ ነው። ዋናውና ወሳኙ ግን የሽግግር ሂደት ውስጥ የሽግግር አካል ወይም የሽግግር ምክር ቤት የሚባለው ነው። ይሄ ነው ዋናው ወሳኙ አካል። ይሄ እንግዲህ ከሁሉም የተውጣጣ መሆን አለበት። ዋናው ዓላማ የሽግግር ሂደት ዓላማ ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። በዛ ውስጥ ብዙ የሚሰሩ ስራዎች አሉ። የዚህ የሽግግር ተግባር ይሄ በነገራችን ላይ የሽግግር ከታሪካዊ አንፃር የሽግግር ጥያቄ አሁን አይደለም። እና ሁልጊዜ ከአምባገነን ኃይል ሲወጥ ሁልጊዜ የሽግግር ጥያቄ ይነሳል። ግን ወደ ዲሞክራሲያዊ ስርዓት በእርግጥም መሄድ የሚቻለው ሁሉን አሳታፊ የሆነ ሁሉም ያለበት ሁሉም አይነት ችግሮች የህብረተሰቡ ችግሮች ተነስተው ማሰሪያና መቋጫ ሲባጅላቸውና ለወደፊት ደግሞ ለዲሞክራሲያዊ ስርዓት መሰረት የሆኑ ነገሮች ሲጣሉ ብቻ ነው። እና ይሄ በደርግም ጊዜ እኛ ጠይቀናል። ጊዜያዊ ህዝባዊ መንግስት ብለን ያልነው ይህንኑ ነው። ይህንን የሽግግር ሂደት እንዲያሟላ ነው። ግን ደርግ ጊዜያዊ ወታደራዊ ማስተዳደር ደርግ ነው ምናምን በሚል ያቋቋመበትና ያው ያየነውን አይተናል። በወያኔም ጊዜ እንደዚሁ ወያኔ ለስሙ ለማስመሰያ የተወሰነ የራሱን ሰዎች እና አንዳንዶችም ደግሞ ይህናል ጉዳት አደርሱም የሚላቸውን ግለሰቦች አሰባስቦ የሽግግር ኮንፈረንስ አካሂዶ ሽግግር መንግስት ብሎ ያቋቋመበት ነው። ራሱን በራሱ እንትን ያለበት ነው። ሁሉን አሳታፊ አልነበረም። ሁሉም ኃይሎች የተሳተፉበት አልነበረም። ነፃና ፍትሃዊ አልነበረም። ዲሞክራሲያዊ ማለትም መብት የሚጠበቅበትም ማለት ሂደትም አልነበረም። እና በዛ ሊጨናገፍ ችሏል። ያው አምባገነን ኃይል ወዲህ ሊመጣ ችሏል። ስለዚህ ያ እንዳይሆን አሁንም የሽግግር ሂደቱ ሁሉንም ኃይሎች ያሳተፈ፣ ሁሉም የፖለቲካ ኃይሎች፣ የሲቪክ ማህበራት፣ የሙያ ማህበራት እንደ ሰራተኛ ማህበር፣ መምህራን ማህበር እና የመሳሰሉት እንደ የብዙሃን ድርጅቶች እንደ ሴቶች ማህበር፣ ወጣቶች ማህበር ወይም ሌሎች እና ሰፊውን የህብረተሰብ ክፍል ብቻ የተደራጀውንም ያልተደራጀም ካለ ደግሞ በሪፕሬዘንቴሽን እንዲሁም ደግሞ ከህዝቡም ክፍል አንዳንድ እንደዚሁ ያሉበት ሰፋ ያለ ኃይል የሽግግር ምክር ቤቱን አቋቁሞ እዛ ውስጥ ነው እንግዲህ ብዙ ነገሮች ቅድም ላልነው የጊዜ ሰሌዳ ውይይት እንዲካሄድባቸው፣ ድርድር እንዲደረግባቸው፣ ስምምነት እንዲካሄድባቸው የሚደረጉት። ከዛም ደግሞ ምናልባትም አሻሚ ከሆኑ ካሉም ደግሞ ወደ ህዝብ ወርደው ህዝብ ደግሞ በዛ ጉዳይ ላይ ተወያይቶ ተከራክሮ ሀሳብ ተሰጥቶት ምን ብሎት የሚበጀውን ሊመርጥ የሚችልበት ሁኔታ የመፍጠር ነው። ይህን የሽግግር ሂደት የምንለው እንግዲህ እኛ መቼም አሁን ላለው የኢትዮጵያ ውስብስብ ችግር ይሄ ነው ብለን ነው የምናምነው። ይሄ ሰፋ ያለ አመለካከትን ይጠይቃል። ብዙ 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 ነገሮችን ይጠይቃል። ግን ወደዛ ከመግባቴ በፊት እነዚህ ጉዳዮች ምንድን ናቸው? በዚህ በሽግግሩ ሂደት ውስጥ ቀርበው ለውይይት እና ለድርድር ሊበቁ የሚችሉ ሀገራዊ ችግሮች፣ ሀገራዊ አጀንዳዎች ናቸው ብለን የምንላቸው ምንድን ናቸው ስንል በርከት ያሉ ሊሆኑ ይችላሉ። በርከት ያሉ ናቸውም ይሆናሉ። ግን ዘርዝረንም ስለማንጨርሰው እንዲሁ ዋና ዋና ነገሮችን ብቻ መሰረታዊ የሆኑ ነገሮችን ብቻ ላንሳ። አትሊስት ሶስት ናቸው። በሶስት አካባቢዎች እንትን የሚሉ ናቸው። አንደኛው ህገ መንግስት ነው። ህገ መንግስቱ ብዙ የሚያከራክሩ ናቸው። በሁሉ በህገ መንግስት ጉዳይ ላይ ሁሉም የኢትዮጵያ ህዝብ አንድ አይነት አመለካከት አለው። በህገ መንግስቱ ያምናል ማለት አይቻልም። እንደውም አሁን ላሉት ቀውሶች በተለይም ለዚህ በዘርና በቋንቋ ለሚደረጉ ክፍፍሎች እና የጥላቻ ቅስቀሳዎች መንስኤ የሆኑ ይኸው ህገ መንግስት ነው ይባላል ነው። እና ይሄ ህገ መንግስት ደግሞ አወጣጡንም እናውቃለን እንዴት እንደወጣ ማለት ነው። ህዝብ ተወያይቶበት ነው፣ ህዝብ አስተያየት ሰጥቶበት ነው የሚለው ራሱ ይሄ ለማጭበርበር የመጣ ነው። ህገ መንግስቱ የወያኔ ህገ መንግስት ነው፣ እንደውም የወያኔ ፖለቲካ ፕሮግራም ነው የሚሉም አሉ። የተረቀቀውም ሜዳ ውስጥ ነው። ተግባራዊም የሆነው ደግሞ የኢትዮጵያ ህዝብ ታፍኖ በተያዘበት ነው። የወያኔው ኃይል ሙሉ በሙሉ አገሪቷን የተቆጣጠረበት፣ ወታደሩን ጭምር የያዘበት፣ ጸጥታውን የተቆጣጠረበት እና በዛ አይነት ሁኔታ ላይ ነው እንግዲህ የተያረቀቁትም ሰዎች የወያኔ ሰዎች ናቸው እናውቃቸዋለን። ዝርዝር አስፈላጊ ላይሆን ይችላል። ከዛም ደግሞ ወደ ተግባር ሲለወጥም ደግሞ በምን አይነት መንገድ ህዝብ በደንብ ሳይወያይበት ሳይረዳበት የተለያዩ አስተያየቶች ሳይቀርቡበት ውድድር የተደረገ የቀረበ እና የወጣ ህገ መንግስት ነው። እና ህገ መንግስቱ ራሱ ስናየው ያው የወያኔን ስልጣን ለረጅም ጊዜ ለማስከተል ታልሞ የተደረገ መሆኑ ግልጽ ነው። ህዝብን እርስ በርስ በዘርና በቋንቋ በመከፋፈል አንድ በአጋጣሚ ኃይል ያገኘ ኃይሉን የተቆጣጠረ ቡድን ለረጅም ጊዜ እንግዲህ ስልጣን ላይ ሊቆይበት በሚችልበት ሁኔታ የተቀየሰ መሆኑ ይታያል፣ ይገባናል ማለት ነው። እና ይሄን እነዚህን እንግዲህ ሁኔታ ከተረዳን አሁን ህገ መንግስቱ ብዙ አወዛጋቢ ጉዳዮች አሉት። የአስተዳደር ክልሎች አንቀጽ 39 ራሱ የመገንጠል መብት የሚለው የአስተዳደር ክልሎች በቋንቋና ቋንቋን መሰረት ባደረጉ መሰረት መከለላቸው ለዚህ የመንግስታዊ አወቃቀር ራሱ ፕሬዚዳንሻል ይሁን ወይስ ፓርላመንታሪ ይሁን የፕሬዚዳንት ስርዓት ወይም የፓርላማ የምክር ቤት ስርዓት ይሁን ምክር ቤት ስርዓት ከሆነ ደግሞ ውክልናው ምን አይነት ይሁን ተመጣጣኝ ውክልና ይሁን ወይስ የአብላጫ ድምፅ የሚባልም አለ የአብላጫ ድምፅ ይሁን እነዚህ ነገሮች ሁሉ አከራካሪ ናቸው። ኢቭን በህገ መንግስት ውስጥ የተቀመጡት እንደ ሰንደቅ ዓላማ አይነቶች ሁሉ አሁን ጥያቄ ምልክት ውስጥ የገቡበትና አጨቃጫቂ ህዝብን ያከፋፈሉ ናቸው። የምርጫው ስርዓት ምን ይሆናል፣ እንዴት ይሆናል፣ የምርጫ ቦርድ እንዴት ይቋቋማል፣ ምን የሚሉት ነገሮች ሁሉ እዚህ ህገ መንግስት ውስጥ ያሉ ናቸው። እነዚህና ሌሎቹ እንግዲህ ሊነሱ የሚችሉ ነገሮች መፈታት መቻል አለባቸው።
ተከታዩን በረቡዕ ምሽት ፕሮግራማችን እናቀርባለን።
እድሜው ሲገሰግ ከንቱ ሰው ዘንገዶት ነገር ባለኝ ላይ ማለፉ ዝረሶ ፉንረሶ አንቀልም አንተራገጥ ያሆ
የታባቱ
ሞትን ይሙት
ያሆር እስሙላ ወድቃት ከተሰበር አሃሃ ሞት እንደሸክላ
ባካችሁ ዘመዶች ሲሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደስታ ውገሩት
ከአጥንቴ በታች ቅበሩ
ባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥላሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስደስቱት እንደ ኖርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካፍቼ
በሰድ ብቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባ ውሌን ባታፈሱ
እባካችሁ ዘመዶቼ
በታጉዞ ፍታህ ፍቱኝ
በሙሾ ዋይታ አታጅም እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባሐዘን አይላበስ
በሆድሽ ሞት አይጨነስ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜሽ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሀሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪያ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ምኞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
من جنة ومالكة وهاهاها